ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
ይሄ ክስተት በፍጹም ተቀባይነት የሌለው ክስተት ነው። ውጤቱ መጠበቅ ነበረባቸው። ፕሮፌሽናሊም ትክክል አይደለም። ስለዚህ ለክልሉ መንግስት በዚህ ጉዳይ ላይ ኢንቮልቭድ የሆኑ አካላት ተገቢው ክትትል ተደርጎ በህጉ መሰረት አስፈላጊ ነገር መደረግ እንዳለበት ጠቁመናል።
የደቡብ ክልል ርዕሰ መስተዳደር አቶ ርስቱ ይርዳው ናቸው። ዝርዝሩን የዕለቱ አብይ ርዕስ ይመለከተዋል። የቀድሞ ከፍተኛ መንግስትና የገዢው ፓርቲ መባላቸው በዚሁ የክስ መዝገብ ሶስተኛ ተከሳሽ የነበሩት አቶ ዳንኤል ግዛው በተከሰሱባቸው ሶስተኛና አራተኛ ክሶች በነጻ እንዲሰናበቱ ችሎቱ መወሰኑ የዜና መጽሔት ትንታኔ ከሚያቀርብባቸው ዘገባዎች ውስጥ ናቸው። ሰኞ ሚያዝያ 26 2012 ዓ.ም ጤና ይስጥልኝ፣ እንደምናመሻችሁ ክብራትና ክብራን አድማጮቻችን። ሌሎች በርከት ያሉ ወቅታዊ ዘገባዎችና ቅንብሮችን ይዘን ለየት ባለው አቀራረብ ከስቱዲዮ ውጭ ከየቤታችን እያሰናዳን ከምናቀርባቸው ልዩ ልዩ ዝግጅቶች ጋር ዜና አቅራቢ ቆንጅት ታየ ከቴክኒክ አቀናባሪያችን ብርሃን ኃይሉ ከዋና አዘጋጇ ትዝታ በላቸውና እንዲሁም በያሉበት ሆነው የዕለቱን ዝግጅት ካሰናዱ ባልደረቦችና ከተለያዩ የኢትዮጵያ ከተሞች ዘገባዎቻቸውን ያደረሱን ዘጋቢዎቻችን ጋር እስከ 4 ሰዓት አብረናችሁ እናመሻለን። በቅድሚያ ግን የዕለቱን የዓለም ዜና ከቆንጅት ታየ።
ጤና ይስጥልኝ፣ እንደምናመሻችሁ። ዜናዎቹን የማሰማችሁ ቆንጅት ታየ ነኝ። ኢትዮጵያ አሁን ገብታለች ካለው የፖለቲካ አጣብቂኝ ውስጥ እንድትወጣ የሁሉም የፖለቲካ ኃይሎች ተሳትፎ ወሳኝ ነው ሲል የኢትዮጵያ የፖለቲካ ፓርቲዎች የጋራ ምክር ቤት አሳስቧል። መለስካቸው አመሃ ዝርዝሩን ከአዲስ አበባ ልኳል።
ምክር ቤቱ ምሽት ላይ በኢንተርኔት ያሰራጨው መግለጫ እንደሚለው በኮቪድ-19 ወረርሽኝ ምክንያት ምርጫው መራዘሙ ያስከተለው ህገ መንግስታዊ አጣብቂኝ ብቻ ሳይሆን ከፍተኛ የፖለቲካ ቀውስ እንዲፈጠር ምክንያት ሆኗል ብለዋል። ከዚህ አጣብቂኝ ለመውጣት መንግስትና የፖለቲካ ፓርቲዎች ዘርፈ ብዙ ሙከራዎች እያደረጉ ናቸው የሚለው የፖለቲካ ፓርቲዎች የጋራ ምክር ቤት አምስት የመፍትሄ ሐሳቦች ናቸው ያላቸውንም ደርድረዋል። በመግለጫው ከተካተቱት ከነዚህ የመፍትሄ ሐሳቦች በአንዱ እንደተዘረዘረው በተለይ ምርጫውን በተመለከተ የሀገሪቱን የወደፊት ዕጣ በጋራ መወሰን የሁሉም መብትና ግዴታ ስለሆነ ከምርጫው ጋር በተያያዘ ከማንኛውም አካል የሚቀርብ የትኛውም አማራጭ ሰፊ ውይይትና መግባባት ሊደረግበት ይገባል ይላል። ይህን በመፈጸም ረገድ ገዢው ፓርቲና የሕዝብ ተወካዮች ምክር ቤት ከፍተኛ ኃላፊነት እንዳለባቸውም የጋራ ምክር ቤቱ አሳስበዋል። መግለጫው አሁን ለተፈጠረው ችግር መፍትሄው ሕጋዊ ብቻ ሳይሆን ፖለቲካዊ ጭምር መሆኑንም ያስረዳል። የኢትዮጵያ ፖለቲካ ፓርቲዎች የጋራ ምክር ቤት ገዢውን ፓርቲ ጨምሮ ሁሉም ተፎካካሪ ፓርቲዎችን የያዘ አዲስ ስብስብ ነው። በዚህ መግለጫ ዝርዝር ዘገባ በነገው ዕለት ይዘን እንቀርባለን። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
በኢትዮጵያ በኮሮና ቫይረስ የተጠቁ አምስት ተጨማሪ ሰዎች በምርመራ መገኘታቸው ተገልጿል። አጠቃላዩ የሀገሪቱ የቫይረሱ ተጠቂዎች ቁጥር 140 መድረሱ ነው። ከጤና ሚኒስቴር የወጣው ዕለታዊ መረጃ እንደሚያመለክተው ዛሬ በ1758 ሰዎች ላይ ምርመራ ተከናውኖ የተገኙት አምስቱም በ15ና በ24 ዓመት ዕድሜ ክልል ውስጥ የሚገኙ ወጣት ወንዶች ናቸው። ሶስቱ የፑንትላንድ የጉዞ ታሪክ ያላቸውና ጅጅጋ አስገድዶ ለይቶ ማቆያ ውስጥ የሚገኙ መሆናቸው ተገልጿል። አራተኛው ከስዊድን ወደ ኢትዮጵያ የተመለሰና አዲስ አበባ አስገዳጅ ለይቶ ማቆያ የሚገኝ መሆኑን፣ አምስተኛው ግን ምንም የጉዞ ታሪክ የሌለው የባህር ዳር ነዋሪ መሆኑን የሚኒስቴር መስሪያ ቤቱ በፌስቡክ ገጹ ያወጣው መግለጫ አስረድቷል። በህገወጥ አዘዋዋሪዎች የጭነት መኪና ኮንቴይነር ውስጥ ተቆልፎባቸው ሲወሰዱ ማላዊና ሞዛምቢክ ድንበር ላይ ታፍነው ሞተው ከተገኙት ስደተኞች ጋር በህይወት የተገኙ 11 ኢትዮጵያውያን ወደ ሀገራቸው ተመልሰዋል። ስደተኞቹን ለመመለስ በኢትዮጵያና በሞዛምቢክ መንግስት ህብረት በተከናወነው እንቅስቃሴ ዓለም አቀፉ የፍልሰት ድርጅት IOM እና የአውሮፓ ህብረትና የIOM የአፍሪካ ቀንድ የፍልሰተኞች ጥበቃ መርሃ ግብር የተባለው አካል መተባበራቸው ተገልጿል። ሶማሊያ ደቡብ ምዕራብ ክፍለ ግዛት ባርዴሬ ከተማ አቅራቢያ አውሮፕላን ተከስክሶ 6 ሰዎች መሞታቸው ተዘግቧል። የአካባቢው የትራንስፖርት ሚኒስትር ለቪኦኤ የሶማሊኛ አገልግሎት በሰጡት ቃል አውሮፕላኑ በአንድ መንግስታዊ ያልሆነ ድርጅት በኪራይ የህክምና አቅርቦት ያመላልስ የነበረ መሆኑን ነው የገለጹት። የተከሰከሰውም ከባይዶዋ 60 ኪሎ ሜትር ርቀት ላይ ወዳለችው ከተማ የህክምና ቁሳቁስ፣ የወባ ትንኝ መከላከያ አጎበሮችና ሌሎችም ቁሳቁሶችን ለማድረስ በመጓዝ ላይ ሳለ መሆኑን አመልክተዋል። ካውሮፕላኑ አብራሪዎች እክል ገጥሞናል የሚል ማሳሰቢያ እንዳልተሰማ የገለጹት ባለስልጣኑ ያደጋው መነሾ እየተመረመረ ነው ብለዋል። አድማጮች፣ ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው።
ቆንጅታየን ለዜናው አመሰግናለሁ። ክብራትና ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። ሰኞ ሚያዝያ 26 2012 ዓ.ም ተመረጥ የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። በአለም ዜናዎች የጀመረው መደበኛ ፕሮግራማችን በ22 በ25 እና በ31 ሜትር ባንዶች ባጭር ሞገድ በአሃዱ ራዲዮ FM 94.3 እና እንዲሁም በናይል ሳት እስከ ምሽቱ 4 ሰዓት ይቀጥላል። አድማጮች አሁን በቀጥታ ወደ ቀዳሚው የዕለቱ አብይ ርዕስ። ለምርመራ የተወሰደው ናሙና ውጤት ከመገለጡ በፊት ከሶማሌ ክልል ሞያሌ ዳዋ አስገዳጅ ለይቶ ማቆያ ውስጥ የተለቀቁ 41 ተጠርጣሪዎች እና ለቫይረሱ የተጋለጠ አንድ ግለሰብ ወደ ደቡብ ክልል መግባታቸውን በክልሉ የቫይረሱን ስርጭት ለመከላከል የተያዘውን ስራ አሳሳቢ ማድረጉን የክልሉ ርዕሰ መስተዳደር አቶ ርስቱ ይርዳው ተናገሩ። ርዕሰ መስተዳደሩ ዛሬ በሰጡት መግለጫ ለቫይረሱ የተጋለጠውን ሰው ጨምሮ ከእርሱ ጋር የነበሩ 37 ሰዎች በቁጥጥር ስር መዋል የተቻለ ሲሆን ከእነርሱ ጋር ንክኪ ነበራቸው የተባሉ ከ100 በላይ ግለሰቦች ተይዘው ለይቶ ማቆያ ውስጥ መግባታቸውንም አስረድተዋል። የደቡብ ክልል ጤና ቢሮ ኃላፊ አቶ አቅናው ካውዛ በበኩላቸው በሞያሌ ዳዋ ለይቶ ማቆያ ውስጥ የተፈጸመው ኃላፊነት የጎደለውና የሕዝብን ደህንነት አደጋ ላይ የሚጥል አሳፋሪ ስህተት ነው ብለዋል። ሞያሌ ዳዋ ለይቶ ማቆያ የሚገኝበት የሶማሌ ክልል ጤና ቢሮና የፌዴራል ጤና ሚኒስቴር በጉዳዩ ዙሪያ ማብራሪያ እንዲሰጡ በተደጋጋሚ ያደረገው ጥረት ያለመሳካቱን ገልጦ የሐዋሳ ዘጋቢያችን ዮናታን ዘብዲዮስ ተከታዩን አድርሶናል።
የደቡብ ክልል ምክትል ርዕሰ መስተዳድር አቶ ርስቱ ይርዳው ዛሬ ለጋዜጠኞች በሰጡት መግለጫ በክልሉ በኮሮና ቫይረስ የተያዙ 2 ሰዎች መኖራቸውን ገልጠዋል። አንደኛው ግለሰብ ባሳለፍነው ሳምንት መጨረሻ አርብ ቀን የጤና ሚኒስቴር ቫይረሱ አለባቸው ብሎ ሪፖርት ካደረገ 2 ግለሰቦች ውስጥ አንዱና ሚኒስቴር መስሪያ ቤቱም በሌለበት በሞያሌ ለይቶ ማቆያ ውስጥ ይገኛል ያለውና ኋላ ግን ከሞያሌ ዳዋ አስገዳጅ ለይቶ ማቆያ ውስጥ ውጤቱ ከመገለጡ ከአንድ ቀን በፊት የተለቀቀ የ25 ዓመት ወጣት መሆኑ ታውቋል። ከኬንያ ሞምባሳ ወደ ኢትዮጵያ የተመለሰው ይህ ግለሰብ በቫይረሱ መያዙም ተረጋግጦ ከሞያሌ አስገዶ ማቆያ ውስጥ ወጥቶ ጉዞ ላይ ያለ ሲሆን ከሞያሌ ተነስቶ የኦሮሚያ ክልል ተሻግሮ ገዲዮ ዞን ዲላ ከተማን አልፎ ሲዳማን አቋርጦ ከሐዋሳ መናሪያ ተሳፍሮ ሀላባ ቁልቶ ደርሶ ወደ ዱራሜ ለመሄድ ከተሳፈረበት ተሽከርካሪ ውስጥ መያዙም ተረጋግጧል።
በዚህ መሃል ግን ይሄ በደም ውስጥ ቫይረሱ ያለው ወጣት ይህንን ሪፖርት ሳይደረግ ወደ ክልል ወይም ወደ ቤተሰቡ የገባበት ሁኔታ እንዳለ ነው ያየ ነው። ወደ ቤተሰቡ ለመጓዝ እየተንቀሳቀሰ ነው የነበረው። በእርግጥ ቤተሰቡ ጋር አልደረሰም፣ መንገድ ላይ ይዘነዋል። ስለዚህ ይሄንን ሰው የመያዝና ከእሱ ጋር አብረውት ያሉትን የመቆጣጠር ስራ ለመስራት ጥረት አድርገናል።
አቶ ርስቱ በመግለጫቸው ከእሱ ጋር በማቆያው የነበሩ 41 ሰዎችም ወደ ክልሉ የገቡ ሲሆን እነዚህ ግለሰቦች ወደ ክልሉ የተለያዩ ዞኖች መግባታቸው በክልሉ ቫይረሱን ለመከላከል የሚደረገውን ሂደት ማወሳሰቡን ገልጠዋል።
የተቸገርነው ነገር እነዚህ ሰዎች በመደበኛ የሆነው የውጭ ጉዞ ስርዓት ስለማይሄዱ አንዳንድ ጊዜ እዛ የሚታወቁበት ስምና እውነተኛ ስማቸው ይለያያል። ስለዚህ በትክክል ስማቸውም ራሱ ለመለየት የተቸገርንባቸውም አሉ። አንድ 4 የሚሆኑ አሁንም ፍለጋ ላይ ያለንበት ማለት ነው። ስለዚህ እነዚህ አብሮ ስለነበሩ ምናልባት የመስፋፋት ሁኔታው እንዳይኖር በሚል እያፈላለግናቸው ያሉ ናቸው።
ይህ መስተዳደሩ ቫይረሱ የተገኘበትን ሰው ጨምሮ ከእሱ ጋር ነበሩ ከተባሉ 41 ግለሰቦች ውስጥም 37ቶቹ መያዛቸውና ከእነሱ ጋር ንክክ ነበራቸው ከተባሉት ውስጥ አብዛኛዎቹ ተይዘው ለይቶ ማቆያ ውስጥ መግባታቸውን አስረድተዋል።
አሁን 37ቱ ብቻ ሳይሆን እነዚህ ሰዎች ከመጡ በኋላ ቱም በሙሉ ወደ መያዝ ነው የገባ ነው። በአሁን ሰዓት ወደ 113 ደርሰናል። በአጠቃላይ
እነዚህ የተጠረጠሩ ግለሰቦች በዋናነት የተበታተኑት በሃዲያም፣ በካምባታ ጠምባሮና በሃላባ ዞኖች ሲሆኑ የቀሩ አራት ሰዎችንም ለመያዝ ጥረት የተደረገ ነው ብሏል። ይህንን ስህተት የሰሩ አካላት ግን በህግ እንዲጠየቁ የክልሉ መንግስት
ይሄ ክስተት በፍጹም ተቀባይነት የሌለው ክስተት ነው፣ ውጤቱ መጠበቅ ነበረባቸው፣ ፕሮፌሽናሊም ትክክል አይደለም፣ ስለዚህ ለክልሉ መንግስት በዚህ ጉዳይ ላይ ኢንቮልቭድ የሆኑ አካላት ተገቢው ክትትል ተደርጎ በህጉ መሰረት አስፈላጊው ነገር መደረግ እንዳለበት ጠቁመናል። ግን በእኛ ማንዴት ስር የሌለ ስለሆነ እኛ ማድረግ ያለብን ፈጥነን መቆጣጠር ላይ አተኩረን ይሄን ነው። ስለዚህ ስህተት ነው፣ ተቀባይነት የሌለው ነው፣ በጣም ትምህርትም የሚሰጥ ነው። ለሚቀጥለው ጊዜም በዚህ ረገድ የክልሉ መንግስት ምን አድርጓል የሚለውን ነገር በእኛም በኩል ፎሎ አፓችን ይቀጥላል። የፌዴራል መንግስትም በዚህ ጉዳይ ላይ ተገቢው የእርምት እርምጃ እንዲወሰን ማድረጉም አይቀር ነው። ስለዚህ ክትትሉ ይቀጥላል።
የደቡብ ክልል ጤና ቢሮ ኃላፊ አቶ አቅናው ካውዛ በበኩላቸው እንዳሉት በቫይረሱ ተይዞ ሳለ ከህዝብ ጋር የተቀላቀለው ይኸው ግለሰብ ናውናው የተወሰደው በሶማሌ ክልል ጤና ቢሮ በኩል ሲሆን እንዲመረመር ለደቡብ ክልል ጤና ቢሮ የሐዋሳ ምርመራ ማዕከል በዚህ ወር በ20ኛው ቀን 2012 ዓ.ም የተላከ ነበር። በሳምንቱ መጨረሻ አርብ ዕለት የሞያሌ ጤና ጣቢያ ኃላፊ አቶ ገርብቼ ዱባ ውጤቱ የታወቀው እዚሁ ማቆያ ውስጥ ያለ ነው በማለት ለጣቢያችን መግለጫ ሰጠው ነበር። የደቡብ ክልል ጤና ቢሮ ኃላፊ አቶ አቅናው ደግሞ የለም፣ ውጤቱ የታወቀው ከተለቀቀ በኋላ ነው። እዛው በማቆያ ውስጥ ያለ ቢታወቅ ኖሮ እንዴት ናሙናው የተወሰደበትና በቫይረሱ መያዙ የተረጋገጠ ግለሰብ ከማቆያው ይለቀቃል ሲሉ በመጠይቅ ይሞግታሉ። ይልቁንስ የምርመራ ውጤቱ ከመገለጡ በፊት ከለይቶ ማቆያነት የሌለው ነው ብሏል። ይህ ደግሞ በክልሉ ህዝብ ዘንድ ስጋት፣ ፍርሃትና መደናገጥን ፈጥሯል ነው የተባለው።
ናሙናው ሳይደርስ ሰውየውን ለቀውታል። ይሄ ባለ 25 ዓመት ወጣቱ ልጅ አንደኛ ናሙና ከተላከ አይደለም 20 ላይ የላኩት ናሙና በ21 ላይ የኛ ውጤት አውጥተው በዛ ይለት ወደ ጤና ጥበቃ የተላከ መረጃ ሳምንትም ሊሆን ይችላል፣ ከዛም በላይ ሊሆን ይችላል። አንዳንድ ሊያቆየው የሚችል ነገር ሊያጋጥም ይችላል። ማቆየት ነው ያለባቸው። እነሱ ግን ቀጥታ ቀድሞ ነው የለቀፉት።
ስለዚህ ስህተቱ ተሰራው እዛ ጋ ነው ማለት ነው።
ትልቁ ስህተት፣ ትልቅ ኃላፊነት የጎደለ አንዳንድ ትንሽ የሚያሳፍር ነው። ዞሮ ዞሮ የተሰራው ይሄ ስህተት
የሞያሌ ዳዋ ለይቶ ማቆያ የሚገኝበት የሶማሌ ክልል ጤና ቢሮ መልስ እንዲሰጥ ያደረግኩት ጥረት አልተሳካም። በተመሳሳይ በአገሪቱ ሁሉም አካባቢ ያሉ የአስገድዶ ማቆያዎች የሚመሩበት ወጥ ደንብና የቁበት መንገድና አንድ ተጠርጥሮ ማቆያ የገባ ግለሰብ ምን ያህል ጊዜ በማቆያ ውስጥ እንደሚሰነብት ማብራሪያ እንዲሰጡ፣ በተለይም ይህንን ጉዳይ በተመለከተ የተወሰደውን እርምጃ እንዲያስረዱ ለጤና ሚኒስትር ኮሚኒኬሽን ዲሬክተር ሳገኛቸው ሌላ ጊዜ መለስበታለሁ። በተያያዘ ዜና በክልሉ የተገኘው ሁለተኛው የኮሮና ቫይረስ ተያዥ ደግሞ ምንም አይነት የጉዞ ታሪክ የሌላቸውና ከማን ጋር ንክክ እንደነበራቸው ግና በውል ያልተለየ በስልጤ ዞን ስልጤ ወረዳ ነዋሪ የሆኑት የ45 ዓመት ሴት መሆናቸውን ርዕሰ መስተዳደሩ አቶ ርስቱ ገልጠዋል። ከእሳቸው ጋር ማቆያ መግባታቸውን ምክትል ርዕሰ መስተዳደሩ ተናግሯል። የስልጤ ዞን ጤና መምሪያ ኃላፊ አቶ አብድል ዋርስ ጀማል በቫይረሱ መያዛቸው የተረጋገጠበትን ሁኔታ ተናግሯል።
ትኩሳት አላቸውን ሰዎች የጤና ኤክስቴንሽን ባለሙያዎችን፣ ቮሎንተሮችን፣ መምህራንን አሰልጥነን በማሰልጠን ይህን ስራ ይሰራል። በዚህ ስራ እስካሁን 93,362 ቤተሰብ የሚለውን መድረስ ችለናል። በእነዚህ ስር 304,393 ሰዎችን ስክሪን ማድረግ ተችሏል እና በዚህ ሂደት ላይ 32 ናሙናዎችን ለክልል ጤና ቢሮ የምርመራ ማዕከል ልከናል እና ከእነዚህ ሰዎች ውስጥ በቤት ለቤት ቅኝት ወቅት አንድ ሳል አላት ሴትያ ተገኝታለች። ስልጤ ወረዳ ጥጦ ዘጋሪ ቀበሌ ላይ እንግዲህ ውጤቷ ያው ይፋ ሆነዋል። ጤና ሚኒስቴር ቫይረሱ መኖሩን እንደሚያመላከት ይፋ አድርጎልናል። ከዚህ ጋር በተያያዘ እሷም የወረዳ የሕክምና ማዕከል ላይ በመልካም ጤንነት ትገኛለች። አስፈላጊው ክትትል የተደረገላት ነች።
ቤት ለቤት በሚደረገው አሳም ከ325,000 በላይ ቤተሰብ ማሰስ የተቻለ ሲሆን እንዲታሰስ ከታቀደው 12 ሚሊዮን ህዝብ ውስጥ 1.5 ሚሊዮን ህዝብ ተደራሽ ሆነዋል ብሏል ርዕሰ መስተዳደሩ። የክልሉ ህዝብ አሁን የተፈጠረውን አስቸጋሪ ሁኔታ ከግምት በማስገባት ያለመዘናጋት ራሱን ከወረርሽኙ እንዲጠብቅና የአስቸኳይ ጊዜ አዋጅ ህግ ተላልፈው በተገኙ አካላት ላይ መንግስት አስተማሪ እርምጃ እንደሚወስድ አሳስቧል። ለአሜሪካ ድምጽ ራዲዮ ዮናታን ዘብድዮስ ሐዋሳም።
ዮናታን ዘብድዮስ ለዘገባው አመሰግናለሁ። በአፋር ክልል የኮሮና ቫይረስ ምርመራ ማካሄድ የሚያስችል ላብራቶሪ ዛሬ በይፋ ተመረቀ። የክልሉ ርዕሰ መስተዳድር አቶ አወል አርባን ጨምሮ የተለያዩ ከፍተኛ የመንግስት አመራሮች በምርቃት ስነ ስርዓቱ ላይ መገኘታቸው ተገልጧል። የላብራቶሪ ስራው መጀመር ወደ ለይቶ ማቆያ ማዕከል ገብተው ውጤታቸውን በመጠበቅ የሚጓሉ ሰዎችን ቅሬታ ይፈታልም ተብሏል። መስፍን አራጌ ተከታዩን አጠናቅሯል።
የአፋር ብሔራዊ ክልላዊ መንግስት ርዕሰ መስተዳድር አወል አርባ፣ የጤና ጥበቃ ሚኒስትር ዴኤታ ሳሬላ አብዱላሂና ሌሎች ከፍተኛ የመንግስት አመራሮች በተገኙበት ነው ዛሬ በሰመራ ከተማ የናሙና መመርመሪያ ላብራቶሪው በይፋ የተመረቀው። ላብራቶሪው ኮቪድ-19ን በመከላከሉ ሂደት ከሚያበረክተው አስተዋጽኦ ባሻገር በአገልግሎት አሰጣጥ የሚስተዋሉ መጓተቶችንና ቅሬታዎችን ይፈታል ይላሉ በኢትዮጵያ ህብረተሰብ ጤና ኢንስቲትዩት የህብረተሰብ ጤና አደጋዎች ቁጥጥር ባለሙያው መንግስቱ ተመስገን።
አንደኛ፣ ላብራቶሪ ኢሚዲየት ይሆናል ውሳኔ ለመስጠት ይረዳል። ሁለተኛ፣ ናሽናል በርደኑን ይቀንሳል። ሪጅን ላይ የተገኙ ኬዞችን እዛው ሰርቶ እዛው ውጤቱን መስጠት ካፓሲቲውን ይጨምረዋል። ሁለተኛ ደግሞ ላብራቶሪው ገና ሳምፕሉ ከዚህ ኮሌክት ተደርጎ አዲስ አበባ እስከሚሄድ የሚፈጀው ጊዜና የሚመጣው ውጤት ረጅም ጊዜ እየሆነ አሁን ሰመራ ዩኒቨርሲቲ የተወሰኑ ሰዎች አሉ ዲሌ ሆኖባቸዋል። የዘገየ በመሆኑ በዚህ አካባቢ ላይ ማቋቋሙ እጅግ ወሳኝነት አለው። 14 ቀን ነው የምለው፣ 14 ቀን አስገዳጅ የሆነ ለይቶ ማቆያ ውስጥ እንዲቆዩ ይጠይቃል የወጣው መመሪያ ማለት ነው። እና በዛ መሰረት 14 ቀን ላይ የወጡ አይደለም ሰዎች፣ በ20 ቀን ሁሉ እየወጡ ያለበት ሁኔታ ስለሆነ አንደኛ ትልቁ ሪጂናል ሌቭል መኖሩ ቶሎ ውጤቱን ለመስራትና ሰዎች ለመሸኘት ተዋጽኦ ስላለው ነው ላብራቶሪውን በዚህ ደረጃ መስራት ያስፈለገን ማለት ነው።
የናሙና መመርመሪያ ላብራቶሪው ስራ መጀመር መንግስት በለይቶ ማቆያ ውስጥ ለረጅም ጊዜያት ውጤት የሚጠብቁ ሰዎችን ለመመገብና ሌሎች አስፈላጊ ነገሮችን ለማሟላት የሚያወጣውን ከፍተኛ ውጪ እንዲቀንስ ያግዘዋል ይላሉ።
በቀን 2000 ከዛ በላይ ሰዎችን ውጤት እያወጣን፣ ያ ማለት በሪጂናል ውስጥ የሚሰሩ ላብራቶሪዎች ስለተስፋፉ ቶሎ ሰዎችን ለመያዝ ቫሊዩ አለው። እንደገና ደግሞ በሽታው የት አካባቢ አለ፣ የት አካባቢ በስቷል፣ የት አካባቢ አንሷል ብሎ ህብረተሰብ ውስጥ ያለውን የበሽታ ስርጭት ለማወቅ እና ህብረተሰብ ውስጥ አስፈላጊ የሆኑ የመከላከል ስራዎች ለመስራት ስለሚጠቅም ነው ማለት ነው።
በተለይ ከጅቡቲ አካባቢ የሚመጡ ኢትዮጵያኖች ወደ ሀገራቸው በዘፈቀደ ሳይሆን በተጠና መልኩ መግባት እንዲችሉ ከጅቡቲ መንግስት ጋር መግባባት መደረስ እንዳለበት ሳያሳስቡ አላለፉም።
የሚመጡ ሰዎች የሚመጡ ከሆነ ሲመጡ እስኬጁል መሆን አለበት። ክልሉ ሰዎች ማወቅ አለባቸው፣ ይህን ያህል ሰው በዚህ ቀን ይመጣል፣ ይህን ያህል ማቆያ መኖር አለበት፣ ይህን ያህል ሎጂስቲክ ያስፈልጋል ብሎ ፕላን ለማድረግ እነዚህ ነገሮች ካልታወቁ ያስቸግራል። እና ይህን ነገር በአጽንኦት ይዘን የክልሉን ርዕሰ መስተዳደር ለማነጋገር እና ከጅቡቲዎቹ ጋር ተነጋግረው የሚፈቱት ከሆነ ቆንጆ፣ ማይፈቱት ነገር ከሆነ ዳውን ወደ ፌዴራል ለማሳወቅ እንፈልጋለን ማለት ነው።
የክልሉ ርዕሰ መስተዳደር አወል አርባ ከአጎራባች ሀገሮች የሚመጡ ሰዎችን ህዝቡ ቤተሰቡም ቢሆን ወደ ለይቶ ማቆያ እንዲገባ በማድረግ ያሳየውን ንቁ ተሳትፎ ማድነቃቸውንና ይህም ተጠናክሮ እንዲቀጥል መንግስት አስፈላጊውን ድጋፍ ያደርጋል ማለታቸውን በስፍራው ታድመው ከነበሩ ግለሰቦች አስተያየት ለመረዳት ተችሏል። ላብራቶሪው በውስን ግብአትና የሰው ኃይል በቀን ቢያንስ እስከ 300 ናሙናዎችን ለመመርመር እንደሚችል አቶ መንግስቱ ግምታቸውን አስቀምጠዋል። በእለቱ የህብረተሰብ ጤና አደጋ ቁጥጥር ማዕከል ህንጻ ተገንብቶ መመረቁን ያመለከቱት አቶ መንግስቱ መንግስታዊና መንግስት ያልሆኑ ተቋማት ማዕከሉን በግብአት በሰው ኃይል በማገዝና የተሻለ አገልግሎት እንዲሰጥ በመደገፍ እንዲተባበሩ ጥሪ አስተላልፈዋል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ።
የቀድሞ ከፍተኛ የመንግስትና የገዢው ፓርቲ ባለስልጣን አቶ በረከት ስምኦን ከቀረቡባቸው የሙስና ክሶች በሁለቱ፣ ሌላው የቀድሞ ባለስልጣን አቶ ታደሰ ካሳ ደግሞ በሶስቱ ክሶች ጥፋተኛ ናቸው ሲል የአማራ ክልል ጠቅላይ ፍርድ ቤት ዛሬ በዋለው ችሎት ውሳኔውን አሳወቀ። አቶ በረከት ስምኦንና አቶ ታደሰ ካሳ ከጥረት ኮርፖሬት ጋር በተያያዘ ከተለያዩ ድርጅቶች ጋር በነበሩ የስራ ውሎች የጥረት ኮርፖሬትን ጥቅም በሚጎዳ መልኩ ተንቀሳቅሰዋል የሚሉ 4 የሙስና ክሶች ቀርቦባቸው ከአንድ ዓመት በላይ ጉዳያቸው በፍርድ ቤት ሲታይ መቆየቱም ይታወሳል። አስቴር ምስጋናው ዝርዝሩን ይዛለች።
ከሙስና ጋር በተያያዘ ከአንድ ዓመት በላይ ጉዳያቸው ሲጠራ የቆየው አቶ በረከት ስምኦንና አቶ ታደሰ ካሳ በ4 የሙስና ወንጀል ክስ ተመስርቶባቸው ነበር። የተከሰሱባቸው ጉዳዮችም አንደኛ የዳሽን ቢራ አክሲዮን ሽያጭ አግባብ አለመሆን፣ ሁለተኛ የዳሽን ቢራ ከእንግሊዙ ዲቬንቱስ ቢቨርትስ ድርጅት ጋር ባደረገው ስምምነት የታየ የገንዘብ ክለት ሶስተኛ ለዱቬንቱስ ኃላፊነቱ የተወሰነ የንግድ ድርጅት አግባብ ያልሆነ ዋስትና መስጠቱ፣ አራተኛ ደግሞ ዱቬንቱስ ለጥረት ኮርፖሬት ማስገባት የነበረበትን ገንዘብ አለማስገባቱ ናቸው። በአራቱ ክሶች በተደረገው ማጣራትም አቶ በረከት ስምኦን በአንደኛና ሁለተኛ ክስ ስራን በማያመች አግባብ በመምራት የሙስና ወንጀል ጥፋተኛ መሆናቸውን ፍርድ ቤቱ ዛሬ በዋለው ችሎት አስታውቋል። እንዲሁም አቶ ታደሰ ካሳ በአንደኛ ሁለተኛና አራተኛ ክስ የህዝብና የጥረት ኮርፖሬትን ሀብት ጥቅም ማስጠበቅ ሲገባቸው ያንን ባለማድረጋቸው በሙስና ጥፋተኛ ተብለዋል። በዚሁ የክስ መዝገብ ሶስተኛ ተከሳሽ የነበሩት አቶ ዳንኤል ግዛው ደግሞ በተከሰሱባቸው ሶስተኛና አራተኛ ክሶች በነጻ እንዲሰናበቱ ችሎቱ ወስኗል። አቶ በረከት ስምኦን፣ አቶ ታደሰ ካሳና አቶ ዳንኤል ግዛው በሶስተኛው ክስ ጥፋተኛ ሆነው ባለመገኘታቸው በነጻ እንዲሰናበቱ ችሎቱ አስቀምጧል። ተከሳሾቹ አቃቤ ሕግ ባቀረበባቸው የሰውም ሆነ የሰነድ ማስረጃዎች ላይ አሳማኝ ማስረጃ አቅርበው ማስተባበል ባለመቻላቸው ጥፋተኝነታቸው መረጋገጡን ነው ችሎቱ የገለጸው። ተከሳሾቹ የህዝብንና የጥረት ኮርፖሬትን ሀብት በቦርድ ሰብሳቢነትና በዋና ስራ አስፈጻሚነት ሲያስተዳድሩ ሕግን መሰረት አድርጎ ባለመስራትና ለራስ ጥቅም ወይም ለሌላ ሰው ጥቅም ለማስገኘት ስራዎችን በማያመች አግባብ በመስራት ጉዳት አድርሰዋል ተብሏል። ጥፋተኛ በተባሉባቸው የወንጀል ጉዳዮች ዙሪያ የቅጣት ማቅለያ ሀሳብ ካላቸው የተጠየቁት አቶ በረከት ስምኦንና አቶ ታደሰ ካሳ ጥፋተኛ አይደለንም፣ የክልሉን ህዝብ ለመጥቀም የሰራን በመሆናችን እራሳችንን እንደ ጥፋተኛ እናይም፣ በመሆኑም የቅጣት ማቅለያ አናቀርብም ሲሉ ለችሎቱ አስረድተዋል። ችሎቱ በመጨረሻ አቃቢ ህግ አቀርባለሁ ላለው የወንጀል አንቀጾች ማብራሪያ እንዲያቀርብ፣ ተከሳሾቹ ደግሞ ጥፋተኛ በተባሉባቸው ጉዳዮች ከህግ ባለሙያዎች ጋር ተመካክረው የቅጣት ማቅለያ እንዲያቀርቡ ለሚያዝያ 28 ቀን 2012 ቀጠሮ በመስጠት የዛሬውን ውሎ አጠናቋል። እስካሁን የነበረውንና የቀጣዩን የፍርድ ሂደት በተመለከተ ማብራሪያ እንዲሰጡን የጠየቅናቸው የህግ ባለሙያና ጠበቃ አቶ ጌታቸው ወንድም ተከታዩን ብለዋል።
ጥረት ኮርፖሬቲንግ ጉዳይ በተለየ ሁኔታ ስንመለከት በጣም ሰፊ የክልሉን ብሎም የሀገሪቱን ሀብት የሚያንቀሳቀስ ድርጅት እንደመሆኑ መጠን በዛ ዙሪያ የሚሰሩ የሙስና ወንጀሎች ሰፊና ውስብስብ እንደሚሆኑ ይታወቃል። በጣም በፍጥነት የሄደ የፍርድ ሂደት ነው። ለምሳሌ በሀገራችን ልምድ እንኳን ስንወስደው የደርግ ባለስልጣናት የቀይ ሽብር ወንጀል ምን ያህል የማጣራት ሂደቱ ምን ያህል አመት እንደፈጀ እና የፍርድ ሂደቱ ስንት አመት እንደፈጀ ምናውቀውም። የቀድሞ የጠቅላይ ሚኒስትር ታምራት ላይ ነው የፍርድ ሂደት በጣም ረዥም አመት ነው የፈጀ። ስለዚህ ጠይቅ ከምርመራ ሂደቱ ጀምሮ እና መቋጨት የሚባል አይደለም የሁለቱ ከወንጀሉ ሰፊ ስፋትና ከውስብስብነቱ አንጻር።
ዛሬ የጥፋተኝነት ውሳኔ ተሰጥቷል። ቀጣይ ሂደቶችስ ምንድን ናቸው?
ፍርድ ቤቱ የጥፋተኝነት ውሳኔ ሰጥቷል። አሁን ወደኋላ የሚመለስ አይደለም። እነሱ ደግሞ ህዝብን አገልግለናል እንጂ ጥፋት አልሰራንም በሚል ማቅለያ ብለው አቅርበዋል። ይሄ ግን አሁን በክርክሩ ሂደት ላይ የሚጣራ ጉዳይ ነው። በማስረጃ አቃቢ ጋር አስረድቷል። በመከላከያ እነሱም መከላከያ ማስረጃ አቅርበው አሰምተዋል። አሁን አልተከላከላችሁም፣ ጥፋተኛ ናችሁ ተብለዋል። ስለዚህ ወደኋላ ተመልሱ አገልግለናል ህዝብን የሚያስብል የጥፋት ማቅለያ የሚባል የለም። ስለዚህ ቀጣዩ የፍርድ ሂደት ምንድን ነው? አቃቢ ጋር አለኝ የሚለውን የቅጣት ማክበጃ ካለ የቅጣት ማክበጃ ያቀርባል። እነሱ የሚቀበለው ከሆነ በቅጣት መመሪያው መሰረት ወደ ቅጣት ነው የሚሄደው። ቅጣት ውሳኔው በተለዋጭ ቀጣይ ቀጠሮ የቅጣት ውሳኔ ነው የሚተላለፍ።
የህግ ባለሙያና ጠበቃ አቶ ጌታቸው ወንድም ስለሰጡ የማብራሪያ አመሰግናለሁ። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
በህገ ወጥ አዘዋዋሪዎች የጭነት መኪና ውስጥ ተቆልፎባቸው ከሞት ያመለጡ 11 ኢትዮጵያውያን ወደ አገራቸው እንዲመለሱ እንደረዳ የዓለም አቀፉ የስደተኞች ጉዳይ ድርጅት አይኦኤም ገለጠ። ስደተኞቹ የተገኙት ሌሎች ከሞት መትረፍ ያልቻሉ ቁጥራቸው የበዛ ህገ ወጥ መንገደኞች ጋር የተጫኑበት ተሽከርካሪ ማላዊና ሞዛምቢክ ድንበር ላይ ከተገኘ በኋላ ነው። ፍለጋውን የመሩት የኢትዮጵያና የሞዛምቢክ መንግስታት ሲሆኑ ምረት እንቅስቃሴ የሆነው የአፍሪካ ቀንድ የስደተኞች ጥበቃ መልሶ መቀላቀል ድጋፍ አድርጎላቸዋል። ሊሳሽ ላይን ያጠናቀረችውን የዚህን ዘገባ ዝርዝር ስመኝሽ የቆየ እንደሚከተለው ታቀርበዋለች።
በየአመቱ ድህነትን ለማምለጥ የቆረጡ በሺዎች የሚቆጠሩ ኢትዮጵያውያን ከአፍሪካ ቀንድ ወደ ደቡብ አፍሪካ የሚደረገውን አደገኛ ጉዞ ይቀላቀላሉ። ስደተኞቹ በሰላም ለማሻገር ቃል ለሚገቡላቸው ህገወጥ አዘዋዋሪዎች ከ2500 እስከ 6000 የአሜሪካን ዶላር ይከፍላሉ። ነገር ግን የዓለም አቀፉ ስደተኞች ድርጅት ቃል አቀባይ ፖል ዲለን ይሄ መንገድ ለብዙዎች አስቸጋሪና በእጅግ አስፈሪ ሁኔታዎች የተሞላ ነው ይላሉ።
It was a tragedy that shook the African continent. The remains of 60
መላውን የአፍሪካ ሀገር ያነቀነቀ አሰቃቂ ሁኔታ ነው። የ64 ኢትዮጵያን አስክሬን የተገኘው መጋቢት 15 የጭነት መኪና ጀርባ ባለ ኮንቴነር ውስጥ ተቆልፎባቸው ቴቴ የምትባል የሞዛምቢክ ከተማ ውስጥ ነው። ከአንድ ወር በኋላ የተረፉት ኢትዮጵያን ታምር መሆኑን ይናገራሉ።
ዲላን የተረፉት ስደተኞች ህይወታቸውን አስፈሪ አደጋ ላይ ጥሎት የነበረው አጋጣሚ ያሳደረባቸው ተጽዕኖ አሁን መታየት ጀምሯል ይላሉ። ወጣቶቹ ለቀናት በጫካ ውስጥ ሲጓዙ በህገወጥ አዘዋዋሪዎቹ የደረሰባቸውን ስቃይ የምግብና የውሃ ክልከላ ያስታውሳሉ። ነገር ግን ከሁሉም የከፋው ለቀናት በኮንቴነር ውስጥ ተቆልፎባቸው የቆዩበት ጊዜ ነው ይላሉ ዲላን። ክለውም ስደተኞቹ 20 ሰው እንኳን በአግባቡ መያዝ በማይችል ቦታ ውስጥ 78 ሰዎች እርስ በርስ ተደራርበው ያሳለፉትን ጊዜ ሲገልጹ የሚያሰቅቅ ነው ይላሉ።
ስደተኞቹ በሞዛምቢክ ባለስልጣናት ከተገኙ በኋላ የሞዛምቢክ ስደተኞች ያገልግሉት የተረፉትን ቴቴ ወደሚገኝ ሆስፒታል አመጧቸው። በዛም ወጣቶቹ ከውሃ ጥማትና ከነበረባቸው ድካም እንዲያገግሙ ተደረገ። ሞዛምቢክ ኮቪድ-19ን ለመከላከል ባወጣችው መመሪያ መሰረት ተገለው እንዲቀመጡ ተደርጓል።
ቴቴ እያሉ ከሞት ከተረፉት መካከል 3ቱ ማምለጣቸውንና እየተፈለጉ እንደሆነ ዲለን አስረድተዋል። 11ዱ ተራፊዎች ግን ወደ ኢትዮጵያ እንዲመለሱ መደረጋቸውንና ወደ መጡበት የኦሮሚያና የደቡብ ክልል አካባቢዎች ይመለሳሉ ብለዋል። አክለውም የህገወጥ አዘዋዋሪዎቹ ሹፌር መያዙንና ምርመራ እየተደረገበት መሆኑን ገልጸዋል።
ወደ ዓለም አቀፍ ዜናዎች እንሸጋገራለን። አድማጮች፣ የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ ለኮቪድ-19 ተጋልጠው ለህልፈት ሊዳረጉ ስለሚችሉ ሰዎች ብዛት ከዚህ ቀደም የሰጡትን ግምት ከፍ አድርገዋል። በወረርሽኙ ሳቢያ የተጎዳውን የአገሪቱን ኢኮኖሚ ለማንቀሳቀስ ተጨማሪ ድጎማ ለማድረግ ቃል መግባታቸውን በመግለጽ ዘጋቢያችን ክሪስ ሃነስ ያጠናቀረውን ዘገባ አዳነች ፍሳዬ ታቀርበዋለች።
ፕሬዚደንት ትራምፕ ዩናይትድ ስቴትስ ውስጥ ከ75800 እስከ 100,000 የሚሆኑ ሰዎች በኮሮና ቫይረስ በሽታ ሊሞቱ እንደሚችሉ ገምተዋል። ትራምፕ ይህን ያሉት ትላንት ማታ ፎክስ ኒውስ በተባለው የቴሌቪዥን ስርጭት በሰጡት መግለጫ ነው። ባለፈው ሳምንት ግን በኮሮና ቫይረስ ሊሞቱ የሚችሉ ሰዎች ከ60,000 እስከ 70,000 ሊሆኑ እንደሚችሉ ገምተው ነበር። የፌዴራል መንግስት ለአስቸኳይ ጊዜ እርዳታ የመደበውን $3 ቢሊዮን እጥፍ ሊያደርገው እንደሚችል ፕሬዝዳንቱ ተቆሟል። ይህ ዳታ እስካሁን ባለው ጊዜ አነስተኛ የንግድ ተቋማትን ለማንቀሳቀስ፣ ለሆስፒታሎች አስፈላጊ መሳሪያዎችን ለማቅረብና ለግብር ከፋዮች ድጎማ ውሏል። ተጨማሪ ዳታ እንደሚኖርም ትራምፕ ማብሰራቸው አልቀረም። የዩናይትድ ስቴትስ የህግ መወሰኛ ምክር ቤት የብዙሃን መሪ ሚች ማኮኔል ምክር ቤቱ ኮቪድ-19ን በሚመለከትና በሌሎች አስቸኳይ ጉዳዮች ላይ ስራዎችን ለመቀጠል ወደ ስራ ይመለሳል ብለዋል። በሀገሪቱ ዙሪያ በወሳኝ ዘርፎች የተሰማሩት አሜሪካውያን ሰራተኞች የባለሙያዎችን ምክር ተከትለው አስፈላጊውን ጥንቃቄ በማድረግ ስራቸውን ቀጥለዋል። ለሀገራቸው በሚያስፈልገው ስራ ላይ ተሰማርተው የማይተኩ ተግባሮችን እያከናወኑ ናቸው ካሉ በኋላ ማኮኔል የህግ መወሰኛው ምክር ቤትም ከዛሬ ጀምሮ ወደ ስራው ይመለሳል ሲሉ ባወጡት መግለጫ አስታውቀዋል። የህግ መምሪያ ምክር ቤት መሪዎች ደህንነት በተጠበቀ መልኩ ወደ ስራ ለመመለስ ስለሚቻልበት ጉዳይ በምክር ቤቱ ያሉትን ሐኪሞች ምክር እየጠየቁ መሆናቸው ታውቋል። እስካሁን ባለው ጊዜ ግን ወደ ዋሽንግተን ተመልሰው ስለመሰብሰብ ጉዳይ ያሳወቁት ነገር የለም። የህግ መምሪያው ምክር ቤት የብዙሃን መሪ ስቴኒ ሆየር የምክር ቤቱን ህንጻ ማጽዳትን በሚመለከትና ሰዎችን ለቫይረሱ ከመጋለጥ ሊያድን ስለሚችለው አሰራር በዝርዝር መታወቅ አለበት ብለዋል። የአካል መራራቁ ጉዳይ ለተወሰነ ጊዜ ሊቀጥል እንደሚችል ሆየር ጠቁመዋል። የህግ መወሰኛው ምክር ቤት የብዙሃኑ መሪ ማኮኔልና የህግ መምሪያው ምክር ቤት አፈ ጉባኤ ናንሲ ፔሎሲ በህብረት ባወጡት መግለጫ የትራምፕ አስተዳደር ስለ ኮቪድ ምርመራ ያቀረበውን ሐሳብ እንደማይቀበሉ አስታውቀዋል። በምክር ቤቶቹ ህንጻ ለሚሰሩት ሰዎች ፈጣን የኮቪድ-19 ምርመራዎች እንዲካሄዱ የትራምፕ አስተዳደር ሐሳብ አቅርቦ ነበር። ማኮኔልና ፔሎሲ ግን በምክር ቤት ህንጻ ያሉት ሐኪሞች በሚያደርጉት የምርመራ ስነ ስርዓት እንጸናለን ብለዋል። በሀገራችን የቫይረሱን ምርመራ የማካሄድ ብቃት በሀገር አቀፍ ደረጃ ከፍ ማለቱ እየቀጠለ ነው። ለምርመራ የሚወጡት ጥሪቶች በበለጠ በሚያስፈልጉባቸው በግንባር ቀደምትነት በሚያገለግሉት ተቋማት ላይ ቢውሉ የተሻለ ነው ሲሉ የሁለቱ ምክር ቤቶች መሪዎች የትራምፕ አስተዳደር ያቀረበውን የምርመራ ሐሳብ አልተቀበሉም። በሀገሪቱ በኮሮና ቫይረስ የተያዙ ሰዎች ብዛት 1.1 ሚሊዮን መድረሱ፣ የሞቱት ደግሞ 68 ሺህ መሆናቸው ታውቋል። ስለሆነም ዩናይትድ ስቴትስ ከዓለም ቀዳሚ ቦታ መያዟ ተገልጿል። በያዝነው ሳምንት እንቅስቃሴ ገደብን የሚያላሉት ክፍለ ግዛቶች እየተበራከቱ ነው። እስከ ነገ ባለው ጊዜ ከሀገሪቱ 50 ክፍለ ግዛቶች ከ30 በላይ የሚሆኑት የማላላት እርምጃ እንደሚወስዱ ተገልጿል። ፕሬዚደንት ትራምፕ ቅድሚያ የሚሰጡትም ለዚህ ነው። የኢኮኖሚ እንቅስቃሴው በመቀዛቀዙ በሚሊዮኖች የሚቆጠሩ ሰዎች ከስራ ተፈናቅለው ስራ አጥ ሆነዋል። የዋይት ሃውስ ቤተ መንግስት መጀመሪያ ላይ ያወጣው መመሪያ የንግድ ተቋማት ወደ ስራ እንዲመለሱ ከመፈቀዱ በፊት በኮሮና ቫይረስ የተያዙ ሰዎች ብዛት ለተከታታይ 2 ሳምንታት መቀነስ አለበት ይላል። እስካሁን ባለው ጊዜ ግን ይህን ያሟላ የዩናይትድ ስቴትስ ክፍለ ግዛት እንደሌለ ተዘግቧል። በዋይት ሃውስ የኮሮና ቫይረስ ግብረ ኃይል መሪ ዶክተር ዶቦራ ብሪክስ ትላንት በፎክስ ኒውስ ቴሌቪዥን ሲናገሩ ለአሜሪካውያን የሚያስፈልገው ወሳኝ ምክር እጅ መታጠብ መቀጠልና ከቤት አለመውጣት ነው ብለዋል። ምናልባትም እስከ መጪው ጥር ወር ባለው ጊዜ ውስጥ የኮሮና ቫይረስን የሚከላከል ክትባት ሊኖር እንደሚችል ዶቦራ ብሪክስ ገልጸዋል። ነገር ግን እርግጠኛ ለመሆን እንደማይቻል አስገንዝበዋል።
ህይወት የሚለውጥ ተግባር ይፈጽሙ።
ህይወት የሚለውጥ ተግባር ይፈጽሙ።
ለመረዳዳት፣ ለመተጋገዝ እጅግ የላቁ ተግባራትን የሚሰሩ ድንቅ ሰዎችን በማውጣትና በማክበር የሰዎችን ህይወት የሚለውጥ ተግባር ይፈጽሙ።
በኮሮና ቫይረስ ቀውስ ውስጥ በየማህበረሰቦቻችን የጎላ ተግባር ስለፈጸሙና መሪነታቸው የጎላ ሆኖ ስላገኙአቸው መደበኛ ሰዎች እንገሩ።
ጎረቤቶች ሆናቸው
ባልደረቦች ሆናቸው
አንዱ ሰው የሌሎችን ህይወት እንዴት ሊለውጥ እንደሚችል የሚያሳዩ ጓደኞች ሆናቸው
የጤና ሰራተኞች፣
አስተማሪዎች፣
ተማሪዎች፣
ባለሱቆች፣
የማህበረሰብ ተሟጋቾች፣
የሃይማኖት መሪዎች፣
አርቲስቶች፣
በአካባቢው ያሉ በጎ ፈቃደኞች ናቸው።
ምርጫውን እንዴት ማሳወቅ ይችላሉ? የመረጡትን ሰው ወደ ማህበራዊ ገጽ ወይም VOA Leaders @voanews.com VOALEADERS @voanews.com ይግቡና ያስፍሩ።
የመረጡትን ሰው በማህበረሰቡ ውስጥ ፈጽሟል የሚሉትን ተግባር ያጫውቱን።
ስሞን፣ የስልክ ቁጥሮን፣ የኢሜይል አድራሻውን ይላኩልን። የቪኦኤ ሪፖርተር ይደውልልዎታል፣ ያገኙዎታል።
በዚህ ሁሉ ውስጥ ሁላችንም አብረን ነን።
ክብራትና ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ በ22 በ25 እና በ31 ሜትር ባንዶች በአጭር ሞገድ በአሃዱ ራዲዮ FM 94.3 እና እንዲሁም በናይል ሳት በአማርኛ ቋንቋ የሚተላለፈውን ስርጭታችንን ነው። አስተናጋጃችሁ አሉላ ከበደ ነኝ። አሁን ወደ ሁለተኛው አጋማሽ ስርጭታችን እንዘልቃለን። ለዚህ ክፍል ቀዳሚ በሆነው ሳምንት ተብር ነው የምንጀምረው። አፍሪካ ነክ ርዕሶች ያለም አገሮች በኮሮና ቫይረስ ወረርሽኝ መዛመትና በደቀናቸው ብርቱ ፈተናዎች በተጠመዱበት ባሁን ወቅት በምዕራብ አፍሪካ በጋዜጠኞች ላይ የተነጣጠሩ ጥቃቶች እየተፈጸሙ ነው ሲሉ የፕሬስ ነጻነት ተሟጋቾች አስታወቁ። ስለ ወረርሽኙ መዛመትና ስለ ተያያዥ ጉዳዮች የሚዘግቡ ጋዜጠኞች ድብደባ፣ እስራትና ክስ ይደርስባቸዋል ሲል ዋና ጽህፈት ቤቱን በጋና ያደረገ አንድ የምዕራብ አፍሪካ የመገናኛ ብዙሃን ጉዳዮች ላይ ትኩረት የሚያደርግ ተቋም ጠቆመ። የአሜሪካ ድምጽ አስተያየት ሲኖት ከአክራ ጋና ያደረሰችንን ዘገባ አዳነች ፍሳዬ ለአፍሪካ ነክ ፕሮግራሟ እንዲህ አቀናብረዋለች።
በምዕራብ አፍሪካ እንደ አውሮፓ አቆጣጠር ከ1990ዎቹ ዓመታት ወዲህ ዲሞክራሲ መልክ እየያዘ ስለመጣ የፕሬስ ነጻነት መሻሻል ሲታይበት ቆይቷል። የኮሮና ቫይረስ መዛመት ከተጀመረበት ጊዜ አንስቶ ግን የፕሬስ ነጻነት ቡድኖች እንደሚሉት በጋና፣ ናይጄሪያ፣ ሴኔጋል፣ ሲራሊዮንና ሌሎች ሀገሮችም ስለ ቫይረሱ የሚዘግቡ ጋዜጠኞች በጸጥ ይጠቃሉ። የጋዜጠኞች የሥራ መሳሪያዎች እንደሚነጠቁና ከአገልግሎት ውጭ እንደሚደረጉ የምዕራብ አፍሪካ የሚዲያ ተቋም ሰራተኛ ሙሂድ ሰይድ ገልጿል።
The wanton attacks on journalists covering the pandemic have the potential to undermine the morale of the media.
በጋዜጠኞች ላይ በዘፈቀደ የሚፈጸሙት ጥቃቶች የሚዲያ ሰራተኞችን ሞራል ይነካሉ። የኮሮና ቫይረስን መዛመት ለመግታት በሚደረገው ጥረት መገናኛ ብዙሃን የሚኖረውን ወሳኝ አስተዋጽኦ ያሰናክላል። በመገናኛ ብዙሃን ሰራተኞች ላይ የመከበብ ስሜት ያሳድራል። ማስተማር ለማንቃትና ተገቢ መረጃ ለማቅረብ ሚዲያ የሚኖረውን ሚና ይጎዳል ይላሉ ሙሂድ ሰይድ። የምዕራብ አፍሪካው የሚዲያ ተቋም የመገናኛ ብዙሃን ስለ የተሳሳቱ ወሬዎችን ለማቆም ሲባል ጋዜጠኞች ዘገባዎቻቸውን ከማሳተማቸው በፊት በሚገባ አጣርተውና አስተካክለው እንዲያቀርቡ እንደሚመክር አስታውቋል። ዋናው መስሪያ ቤቱ ኒውዮርክ ከተማ የሆነው የጋዜጠኞች ተሟጋጅ ኮሚቴው ጆናታን ሮዘን በወረርሽኙ ወቅት በምዕራብ አፍሪካ በፕሬስ ላይ የሚፈጸመውን ጥቃት ሲከታተሉ መቆየታቸውን ጠቁመዋል። መንግስታት በፕሬስ ነጻነት ላይ የሚዘምቱት ስለ ኮሮና ቫይረስ የተሳሳተ ወሬ ይነዛል በሚል መሆኑን ሮዘን አስረድተዋል።
Now with authorities looking to curb misinformation in relation to the coronavirus.
መንግስታት በአሁኑ ወቅት ኮሮና ቫይረስን አስመልክቶ የተሳሳተ ወሬ እንዳይወጣ ለመገደብ እየሞከሩ ነው። ተጨማሪ ስጋቶችም አሉ። የተሳሳተ ወሬን በወንጀል ደረጃ የሚያስቀምጡት የአስቸኳይ ጊዜ ህጎችን ሊጠቀሙባቸው ይችላሉ የሚል ስጋት እንዳላቸው ሮዘን ገልጸዋል። ለጋዜጠኞች መብት የሚማጎተው ኮሚቴ በጋና፣ ናይጄሪያ፣ ኒጀር እና ሲራሊዮን ስለ ኮሮና ቫይረስ መዛመት ሲዘግቡ የተያዙ ወይም የታሰሩ ጋዜጠኞች እንዳሉ በምሳሌ መልክ ገልጿል። ያም ሲባል ግን በምዕራብ አፍሪካ አንዳንድ መልካም ነገሮች እንዳሉ በምሳሌ ተጠቅሷል። ለረጅም ጊዜ በስልጣን ላይ በቆዩት ያህያ ጃሜ አገዛዝ ስር ጋምቢያ በፕሬስ ላይ በደል የሚፈጸምባት ሀገር ነበረች። ሸሪፍ ቦጃን የተባለ ጋዜጠኛ ከሀገሩ ጋምቢያ ተሰዶ በሴኔጋል ለአስርተ ዓመት ያህል በስደት ለመኖር ተገዶ ነበር። ጃሜ በዓለም አቀፍ ጫና ምክንያት ከሶስት ዓመታት በፊት ከስልጣን ሲወርዱ ቦጃን ወደ ሀገሩ ለመመለስ ችሎ የጋምቢያ የፕሬስ ማህበር ፕሬዚደንት ለመሆን በቃ። የጋምቢያ የፕሬስ ማህበር ስለ ኮቪድ-19 መዘገብን ያካተተ የፕሬስ ነጻነትን ለመጠበቅ ከባለስልጣኖች ጋር ሲሰራ መቆየቱ ተገልጿል። አንድ ባለስልጣን አንድ ለይቶ ማቆያ ማዕከልን ይከታተል በነበረ ጋዜጠኛ ላይ ሲዝቱ የጋዜጠኞቹ ማህበር ፈጣን ተቃውሞ ማሰማቱን ቦጃን ጠቁመዋል።
We felt that the director's threats were misplaced.
የስራ አስኪያጁ ዛቻ ተገቢ ሆኖ አልተሰማንም። በፕሬስ ነጻነት ላይ የተቃጣ ጥቃት መሆኑ ግልጽ ነው። ስለ ጉዳዩ ከመንግስት ጋር ከተነጋገርን በኋላ አልተደገመም። ጋዜጠኞች በሰላም ስራቸውን መስራት ቀጠሉ በማለት ቦጃንግ ስለተገኘው ስኬት አብራርተዋል። በያህያ ጃሜ አገዛዝ ወቅት ሰቆቃ የተፈጸመባቸው በህገወጥ መንገድ የተያዙ የገቡበት ያልታወቀና የተገደሉም ጋዜጠኞች እንደነበሩ የፕሬስ ነጻነት ተሟጋች ቡድኖች መዝግበዋል። አድማጮች፣ የምዕራብ አፍሪካ ጋዜጠኞች ስለ ኮሮና ቫይረስ መዛመት በሚዘግቡበት ወቅት ስለሚደርስባቸው በደል የተቀናበረው ዝግጅት እዚህ ላይ አበቃ። ሳምንት በሌላ ርዕስ እንገናኝ። በደህና ቆዩን።
አዳነች ፍሳዬን ለዝግጅቷ አመሰግናለሁ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ በ22 በ25 እና በ31 ሜትር ባንዶች በአጭር ሞገድ በአሃዱ ራዲዮ FM 94.3 እና እንዲሁም በናይል ሳት በአማርኛ ቋንቋ የሚተላለፈውን ስርጭታችንን ነው። አሁን ሳምንታዊው ቅንብር ጤና ነው። ተከታዩ የኮቪድ-19 በሽታ በሺዎች የሚቆጠሩ ሰዎችን እየቀጠፈ ባለበትና እስካሁንም ፍቱን መድኃኒት ባልተገኘበት በአሁኑ ሰዓት የመከላከያ ክትባቱ ፈጥኖ ተገኝቶ ለእፎይታ የመብቃት ጉጉት አይሏል። በመላው ዓለም የሚገኙ የዘርፉ ሊቃውንትም ምርምሮችን ማድረጋቸውን ቀጥለዋል። በዚያው ልክ ሳይንሱን ጠንቅቆ ካለመረዳት የሚመነጩ የተሳሳቱ ክትባትን የሚመለከቱ መላምቶችም በሰፊው ይናፈሳሉ። መሰረት የሌላቸውን መላምቶች ከተጨባጭ ሁኔታዎች ይለዩልን ዘንድ በዩናይትድ ስቴትስ የበሽታዎች መቆጣጠሪያ ማዕከል ሲዲሲ በከፍተኛ ኃላፊነት የሚያገለግሉትን ዶክተር ኤርሚያስ በላይን ሀብታሙ ስዩም አነጋግሮ ተከታዩን አሰናድቷል።
ኤርሚያስ በላይ ይባላለሁ። እዚህ የአሜሪካን ሀገር አትላንታ ጆርጂያ የሚገኘው ሰንተርስ ፎር ዲዚዝ ኮንትሮል ኤንድ ፕሪቨንሽን እዛ በኃላፊነት ነው የምሰራው። በህክምናውና ህክምናን በሚመለከት ጥናት ላይ ኮቪድ-19 ጨምሮ ማለት ነው። በዛ ላይ
የመጀመሪያ ጥያቄ ላስቀድም። የኮቪድ-19 መቀስቀስ ከተሰማ በኋላ በመላው ዓለም ላይ የሚገኙ የህክምናው ዓለም ጠበብት ክትባት ለማግኘት እየጣሩ ይገኛሉ። በቅርቡ በሽታውን መመከት የሚችል ክትባት የሚገኝ ይመስሎታል?
አዎ ይመስለኛል። በምን ያህል ጊዜ ውስጥ ይገኛል የሚለው ነው እንጂ ጥያቄው። ክትባት ይገኛል የሚል ሙሉ ተስፋ አለኝ። ምናልባት 8-12 ወራት ባለው ጊዜ ውስጥ ለሰዎች ሊደርስ የሚችል ክትባት ይገኛል የሚል ሙሉ ተስፋ አለኝ። ብዙ ጊዜ ክትባትን ቫክሲን ለማግኘት በጣም ብዙ ረጅም ጊዜ ይወስዳል። እስከ 10 ዓመት ድረስ ሊወስድ ይችላል። የኢቦላ ቫይረስን ክትባት እንኳን ብንመለከት 5 ዓመት ያክል ወስዷል ወደ ሰው ውስጥ የሚሰጥ ክትባት እስከሚገኝ ድረስ። በኮቪድ-19 ግን እስከ ዛሬ ድረስ ባልታለመ ባልታሰበ ሁኔታ ትልቅ ፍጥነት ብዙ ቦታዎች ይህንን ክትባት ለማግኘት ፓንደሚክ ደረጃ ላይ ደረሰ ስለሆነ ብዙ ሰዎችን የሚያጠቃ ደግሞ በጣም በቀላሉ የሚሰራጭ ስለሆነ እስከ ዛሬ ድረስ ባልታሰበ እና ባልተጠበቀ ሁኔታ ብዙ ድርጅቶች የክትባት ስራውን በጣም እያጣደፉት ይገኛሉ። አንዳንድ ተስፋ የሚሰጡ ምልክቶችን ይታያሉ።
ዶክተር እርሚያስ እንግዲህ ክትባትን ለማዘጋጀት ቀላል የማይባል ጊዜና ተደራራቢ ሙከራ እንደሚጠይቅ ቀደም አድርገው ጠቅሰውታል። የበለጠ እንዲብራራልን አንድ ክትባት ከጽንሰቱ ጥቅም ላይ እስኪውል ድረስ ማሳለፍ ያለበትን ሂደት እስቲ በወፍ በረር ያስቃኙን።
በአጠቃላይ በሁለት በኩል መመልከቱ ጥሩ ይመስለኛል። ክሊኒካል የሚባል ደረጃ ወይም ፌዝ አለው። እንደገና ደግሞ ፕሪ ክሊኒካል የሚባል ፌዝ አለው። ክሊኒካል የሚባለው ቫክሲኑ ተሰርቶ በሰዎች ውስጥ ሙከራ ሲጀመር ማለት ነው። ግን ያ ሙከራ ከመጀመሩ በፊት ፕሪ ክሊኒካል ፌዝ ላይ ብዙ የሚሰሩ ስራዎች አሉ። ቫይረሱ የትኛው አይነት ክትባት የቫይረሱ ምኑ ቦታ ታርጌት ቢያደርግ ነው ጥሩ ውጤት የሚመጣው የሚለው ፍተሻ ረጅም ጊዜ ይወስዳል። በላብራቶሪ ውስጥ ማለት ነው። አደን እንደሚወጣ ሰው አድርገህ ብታስበው፣ አደን ለማደን የሚወጣ ሰው አንድን እንስሳ እንትን ለማለት የቱ ቦታ ጋር አነጣጥሬ በመታው ነው ይሄ አደኑ የሚሳካልኝ ብሎ የሚያነጣጥርበት ቦታ አለ። ለቫይረስም እንደዚሁ ነው። ቫይረሱን በክትባት የትኛው ቦታ ጋር ብናጠቃው ነው ቫይረሱን ጨርሰን ማጥፋት የምንችለው የሚለው ጥናት በላብራቶሪ ውስጥ ረጅም ጊዜ ይወስዳል። ያ ከተገኘ በኋላ ቫይረሱን ማጥቂያ ለሚሆን ነገር የሚመረቱ የክትባት ኬሚካሎች አሉ። እነሱ ከተመረቱ በኋላ በእንስሳ ላይ መፈተሽ አለባቸው። ምክንያቱም ለሰው ጤንነት ጉዳት ያመጣል ያ ኬሚካል የሚለው ነገር አስፈላጊ ነገር ስለሆነ በእንስሳት ላይ መጀመሪያ ይሞከራል እና እንስሳቱ ለምሳሌ በክትባቱ ምክንያት ህይወታቸው ቢያል ይሄ ወደሚቀጥለው ክሊኒካል ወደምንለው ፌዝ ሰዎች ላይ ወደሚደረገው ሙከራ አያልፍም ማለት ነው። እንደገና ወደኋላ ሄደው እንደ አዲስ ፕሮሰስን መጀመሪያ ያስፈልጋል። ክሊኒካል ፌዝ ጋር ከተደረሰ በኋላ እሱ ራሱ 3 የተለያዩ ደረጃዎች አሉ። እንስሳውን ጥናት ካለፈ በኋላ ወደ ሰው ላይ ስንመጣ ሙከራ እሱን ሙከራዎች ናቸው። ገና 3 የተለያዩ ሙከራዎች መደረግ አለበት። የመጀመሪያ ሙከራ ምሳሌ ምን ያህል ዶዝ ነው ይሄ ክትባቱ ለሰው መሰጠት ያለበት፣ ትክክለኛው የሆነው ዶዝ ምንድን ነው፣ የትኛው ዶዝ ነው ለጤንነት ስጋት የማያመጣው ሰዎች ላይ የሚለውን ያንን በጥን ቁጥራቸው አነስ ባሉ ሰዎች ፈቃደኞች በሆኑ ማለት ነው ያ ጥናት ይደረጋል። የመጀመሪያው ፌዝ 1 የምንለው ነው። ፌዝ 2 ላይ ስንመጣ ደግሞ ወደ 100 የሚቆጠሩ ሰዎች ቢያንስ በእነሱ ላይ አሁንም ፈቃደኞች የሆኑ ይሄ ክትባት በሰውነታቸው ውስጥ ለመከላከያ የሚያመነጨውን አንቲባዲ ወይም ደግሞ ኬሚካል እያመነጨ ነው ወይ በሰዎች ውስጥ፣ ያንን ሊያመነጭ በሰዎች ውስጥ ይችላሉ የሚለውን በተለያየ ጊዜ ደማቸው እየተወሰደ በእነሱ ሰዎች ላይ ጥናት ይደረጋል። የፌስ 2 የምንለው ማለት ነው። ከዛ 3ኛው ፌስ 3 ነው፣ ዋናው ነው ይሄ። ይሄኛው ደግሞ ሰዎችን ተወስተው በሺ የሚቆጠሩ ሰዎች ነው። በአብዛኛው 2 ክፍል ይከፈላሉ። ቫክሲኑ ክትባቱ የሚሰጣቸው እንደገና ክትባቱ ደግሞ የማይሰጣቸው ሰዎች ክትባቱ የሚሰጣቸው ሰዎች እና የማይሰጣቸው ሰዎች በበሽታው ምን ያህል ተጠቅተዋል የሚለው በደንብ በስፋት ይጠናል። ይህ ክትባት የተቀበሉት ሰዎች በሽታው የሚያጠቃቸው መሆን የለበትም። ለዛ ስለሆነ ክትባቱ የሚሰጠው ያንን ካለፈ ብዙ የክትባቱን ያገኙ ሰዎች በደንብ ከክትባቱ ከጠበቃቸው ከበሽታው ይሄ ክትባት ጥሩ ነው ማለት ነው። ምን ያህል ደግሞ ሳይድ ኢፌክት እንደሚያመጣ እሱም አንድ ላይ አብሮ ይጠናል። ከዛ ወደ ምርት ይሄዳል ማለት ነው ቫክሲኑ። ለሰዎች በሚሆንበት ሁኔታ በስፋት እንዲመረቅ ፈቃድ ከመንግስት ባለስልጣናት ፈቃድ ይሰጠዋል። ወደዛ ደረጃ ውስጥ ይገባል ማለት ነው።
ከክትባት ጋር ተገናኝቶ ከሚነሱ ጥያቄዎች አንዱ እዚህ በዩናይትድ ስቴትስ እንደሚሰጠው አይነት የጉንፋን ክትባትን ቀድሞ ከኮቪድ-19 ለማገገም ያግዛሉ ወይ የሚል ጥያቄ ይነሳል። በአጠቃላይ ቀደም ብለው ሰዎች የወሰዷቸው የክትባት አይነቶች የሰውነት መከላከያ አቅምን ከመጨመር ኮቪድ-19ን ከመመከት ጋር የሚያያዝ ርባን አላቸው ወይ የሚል ጥያቄ አለ።
ከዛሬ የሚሰጡ ክትባቶች ከኮቪድ-19 አይከላከሉም። ኮቪድ-19 ቫይረሱ አዲስ ቫይረስ ነው። ከዚህ በፊት በጣም በተስፋፋባቸው ቦታዎች በአውሮፓ፣ በአሜሪካን፣ በእስያም በሌሎች በመሳሰሉት አካባቢዎች በሰው ዘር ውስጥ እንደዚህ አይነት ቫይረስ ከዚህ በፊት አልነበረም። አዲስ ቫይረስ ነው። ለዚህ እስከዛሬ ያሉ ክትባቶች ከዚህ ከኮቪድ-19 ቫይረስ አይከላከሉም፣ አይጠብቁም።
ሌላ በክትባት ዙሪያ ያሉ አመለካከቶችን ደግሞ እንመርምር። ክትባቶች የጎንዮሽ ጉዳት አላቸው ወይ የሚለው ጉዳይ ይነሳል። አንዳንድ ሰዎች የጤና ችግር ይፈጥርብናል ከሚል ስጋት ቀደም ብሎ ቀርቡ ከነበሩ ክትባቶች ይሸሻሉ። ስጋታቸው ምን ያክል እውነት ነው?
ይሄ ስጋቱ በእውነታ ላይ ያልተመሰረተ ነው። አሁን ቀደም ብዬ እንደተናገርኩ ማግኘታቸው በፊት በብዙ ሙከራ ውስጥ እና በብዙ ፈተና ውስጥ ፍተሻ ውስጥ ያልፋሉ። እንዳልኩት በሰው ውስጥ እንኳን ሶስት የተለያየ ደረጃ ውስጥ ያልፋሉ። ከነኚህ ዋናው ጥናት የሚደረግበት የጎን የሆነ ጉዳቱን ሳይድ ኢፌክት ምን ያህል አላቸው የሚል ነው። ከፍተኛ ሳይድ ኢፌክት ያለው ቫክሲን ክትባት ለሰዎች እንዲሰጥ ፈቃድ አይሰጠውም። ስለዚህ ፈቃድ ከማግኘቱ በፊት ለምሳሌ ከኤፍዲኤ ፉድ ኤንድ ድራግ አድሚኒስትሬሽን ልዩ ፈቃድ አግኝቶ ለሰው በስፋት እንዲሰጥ ከመደረጉ በፊት በብዙ ፍተሻዎች ውስጥ ያልፋል እና ይሄ ፈቃድ የተሰጠ ምንም ሁኔታ ላይ ያልተመሰረተ ፍርሃት ነው። ሰዎች በዚህ አይነት ፍርሃት ውስጥ ሊኖሩ የሚገባ አይመስለኝም። አሁን የኢንፍሉዌንዛ ቫክሲን እንድትመለከት እኔ ራሴ የኢንፍሉዌንዛ ቫክሲን በየአመቱ ወስዳለሁ። እስከዛሬ ምንም አይነት ስሜት አጋጥሞኝ አያውቅም። አብረውን የሚሰሩ ባልደረቦችም እንደዚሁ ክትባቱን እንወስዳለን። ልጆቼን አስከትብ ያለው እና በሚያስፈልጋቸው ጊዜ ሁሉ ይከተባሉ። ምንም አይነት እንደሚወራው ጉዳት ያመጣል የሚለው በእውነታ ላይ ያልተመሰረተ ነው።
የምርምር ተከናውኖ ስኬታማ ሆኖ ክትባቱ ተገኘ እንበል። ሌላው ስጋት ደግሞ ክትባቱ ከተገኘ በኋላ ወደ ታዳጊ ሀገራት የሚደርስበት ፍጥነት ላይ ነው። መቼ ይደርሳል ተብሎ ይጠበቃል? የሀገራቱ የኢኮኖሚ ሁኔታና ሀገራቱ ያሉበት ደረጃ ክትባቱን ለማግኘትና ክትባቱ እንዲዳረሳቸው እንደ እንቅፋትም እንደ ድልም የሚያገለግልበት ሁኔታ አለ ወይ? ወይስ የክትባቱ ስምሪት የሚጠናበት ዓለም አቀፍ አሰራር አለ ወይ?
እሱ በጣም ጥሩ ጥያቄ ነው። የኮቪድ-19ን በሚመለከት የክትባቱ ዋናው አንተ እንዳልከው ስኬታማ ያለው ክትባት ከተገኘ በኋላ የፓንደሚክ ነገር ስለሆነ ኢንተርናሽናል ድርጅቶች ለምሳሌ የዓለም ጤና ድርጅት፣ ሌሎችም በክትባት ዙሪያ የሚሰሩ እንደዚሁ የዓለም ድርጅቶች በቅድሚያ ይሄ ለዓለም በተለያዩ ሀገሮች እንዲዳረስ የሚቻላቸውን ሁሉ የሚያደርጉ ይመስለኛል። ምክንያቱም ቅድም እንዳልኩ ይሄ ፓንደሚክ ነው። አንድ ሀገር ውስጥ ብቻ ክትባት አጥፍተኸው የምትቋቋመው በሽታ አይደለም። ይሄ በሽታ በማንኛውም ቦታ በዓለም ላይ በአንድ ሀገር ውስጥ እስካለ ድረስ ሌላው የዓለም ሕዝብ በነፃነት አርፎ ሊቀመጥ የሚችልበት ሁኔታ አይደለም። ስለዚህ ክትባቱ በተቻለ መጠን ወደ ብዙ ሀገሮች እንዲደርስ የተለያዩ ድርጅቶች ብዙ ጥረት እንደሚያደርጉ ተስፋ አለኝ። አሁንም እንኳን የህፃናትን ክትባት ብትመለከት በድህነት ውስጥ የሚገኙ ሀገሮች ውስጥ ይሄ ክትባት እንዲዳረስ በተለየ ሁኔታ የሚሰሩ ብዙ ዓለም አቀፍ የሆኑ የጤና ድርጅቶች አሉና እነሱ በኮቪድ-19ም እንደዚሁ አብረው ይሰራሉ የሚል ተስፋና እምነት አለኝ።
ዶክተር ኤርሚያስ በላይ ለሰጡን ማብራሪያ እጅግ በጣም አመሰግናለሁ። በአድማጮች ስም
እኔም አመሰግናለሁ።
አጣሙን ለዝግጅቱ አመሰግናለሁ። ክብራትና ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ በ22 በ25 እና በ31 ሜትር ባንዶች ባጭር ሞገድ በአሃዱ ራዲዮ ኤፍኤም 94.3 እና እንዲሁም በናይል ሳት በአማርኛ ቋንቋ የሚተላለፈውን ስርጭታችንን ነው። ወደ ምሽቱ የመጨረሻ ቅንብር ነው የምናልፈው። የሳምንቱን አበይት የስፖርት ዜናዎች በግርማቸው ከበደ።
የአውሮፓ ታላላቅ የእግር ኳስ ሊጎች በሰኔ ወር ወደ ውድድር ሊመለሱ ይችላሉ ተብሏል። በኮሮና ቫይረስ ወረርሽኝ ምክንያት ከየካቲት 30 2012 ዓ.ም ጀምሮ ተቋርጦ ያለውን የእንግሊዝ ፕሪሚየር ሊግን ሰኔ 5 ቀን 2012 ዓ.ም ለመጀመር ባለፈው አርብ በክለቦቹ ተወካዮችና በሊጉ አስተዳዳሪዎች መካከል ውይይት ተደርጓል። ሆኖም ግልጽ የሆነ ውሳኔ ላይ መድረስ አልተቻለም። የተጫዋቾች ያሰልጣኞችና በጨዋታ ቀን ስታዲየም የሚገኙ ባለሙያዎች ጤንነትን መጠበቅ፣ ጨዋታዎቹ የሚደረጉባቸው ስታዲየሞችና የክለቦቹ ወደ ጨዋታ መመለስ ጉዳዮች ውይይቶች ተደርጎባቸዋል። በስብሰባው የሕክምና ባለሙያዎች ጨዋታዎች የኮሮና ቫይረስ ወረርሽኝ ብዙም ባልተዛመተባቸው የእንግሊዝ ከተማዎች በሚገኙ 10 ስታዲየሞች ብቻ ያለ ተመልካች እንዲካሄዱ ምክረ ሐሳብ አቅርበዋል። ከሊጉ ለመውረድ የሚጫወቱ ክለቦች ግን በሜዳችን የመጫወት ጥቅምን ያስቀራል በሚል አልተቀበሉትም። ምርመራን በሚመለከትም ተጫዋቾች ከሌላው ህዝብና ከጤና ባለሙያዎች ቀድመው እንዲመረመሩ የሊጉ አስተዳዳሪዎች አልፈለጉም። ሊጉ የሚጀመር ከሆነ ተጫዋቾች ቢያንስ በሳምንት 2 ጊዜ መመርመር ይኖርባቸዋል። ለዚህ ደግሞ 40,000 ለምርመራ የሚያስፈልጉ መሳሪያዎችን ሊጉ ገዝቷል። ጨዋታዎቹ በሚደረጉበት ጊዜ አንድ ተጫዋች በኮሮና ቫይረስ ቢያዝ የካቲት 30 እንደተደረገው ጨዋታዎቹ አይሰረዙም። ኮቪድ-19ን እንደ ህመም ሳይሆን እንደ ጉዳት ተቆጥሮ ተጫዋቹ ከሜዳ ይርቃል። ለ14 ቀናት ተለይቶ ይቆያል። ጨዋታዎቹ ግን ይቀጥላሉ። ይሄን ደግሞ አንዳንድ ተጫዋቾች እኛንና ቤተሰቦቻችንን አደጋ ላይ ይጥላል በሚል ተቃውመውታል። ሊጉና ክለቦች እንዲሁም ተጫዋቾች ከተስማሙ ልምምድ ግንቦት 10 ይጀምራል። ሰኔ 5 ደግሞ ሊጉ የቀሩትን 92 ጨዋታዎች ለማድረግ ይቀጥላል። አሁን የሚጠበቀው ከኮቪድ-19 ህመም ያገገሙት የእንግሊዙ ጠቅላይ ሚኒስትር ቦሪስ ጆንሰን በዚህ ሳምንት የሚሰጡትን መግለጫና የመንግስት ውሳኔ ነው። ሊጉ የማይጠናቀቅ ከሆነ ከ700 ሚሊዮን ፓውንድ በላይ ኪሳራ ይጠብቀዋል። በአውሮፓ በቫይረሱ በከፍተኛ ሁኔታ ከተጠቁት ሀገራት መካከል የመጀመሪያ ደረጃ ላይ የምትገኘው ጣሊያን በግል ስፖርቶች የሚወዳደሩ ስፖርተኞች ከዛሬ ጀምሮ ከቤታቸው ወጥተው በልምምድ ማዕከላት ልምምድ እንዲሰሩ ተፈቅዶላቸዋል። የእግር ኳስ ተጫዋቾች በአንድ ላይ ልምምድ ለመስራት ግን ቢያንስ 2 ሳምንት መጠበቅ ይኖርባቸዋል። ሆኖም የጣሊያን ሴሪያና የተጫዋቾች ማህበር ውሳኔውን ተቃውመውታል። ምክንያቱም ተጫዋቾች እንደ ሌሎች ስፖርተኞች ከቤታቸው ወጥተው በልምምድ ማዕከላት ርቀታቸውን ጠብቀው እንዲለማመዱ አልተፈቀደላቸውም። ከ2 ሳምንት በኋላ ወደ ልምምድ ከተመለሱ ግን በሰኔ ወር 2012 ዓ.ም ሊጉ በዝግ ስታዲየሞች ሊጀመር ይችላል የሚል ግምት አለ። የተቋረጠው ሊግ የማይቀጥል ከሆነ የጣሊያን ሴሪያ ክለቦች ከ600 ሚሊዮን ዩሮ በላይ ኪሳራ ይጠብቃቸዋል። የጀርመን ቡንደስሊጋ ከጣሊያን ሴሪያ እና እንግሊዝ ፕሪሚየር ሊግ ቀድሞ ሊጀመር ይችላል። በወረርሽኙ ምክንያት ሙሉ ለሙሉ በሚባል መልኩ ተዘግታ የቆየችው ጀርመን ቀስ በቀስ መከፈት ጀምራለች። የተወሰኑ ትምህርት ቤቶችና የንግድ ተቋማትም ስራ ጀምረዋል። እንደ ባየርን ሚዩኒክ አይነት የእግር ኳስ ክለቦቿም የአካላዊ መራራቅ መርህን በመተግበር ልምምድ ከጀመሩ ሰንብተዋል። የጀርመን የስፖርት ሚኒስቴርም ሊጉ በያዝነው ወር እንዲጀመር ድጋፉን ሰጥቷል። በአፍሪካ ደግሞ የአፍሪካ እግር ኳስ ኮንፌዴሬሽን የሀገራት ሊጎች እንዴት እንደሚጠናቀቁ አሳውቁኝ ባለው መሰረት ሀገራት እስከ ነገ ድረስ ያሳውቃሉ። የኢትዮጵያ እግር ኳስ ፌዴሬሽንና ሊግ ኩባንያም በተቋረጡት ውድድሮች ዙሪያ የደረሱበትን ውሳኔ ነገ ያሳውቃሉ ተብሎ ይጠበቃል። ለአሜሪካ ድምፅ ሬዲዮ ግርማቸው ከበደ አዲስ አበባ።
ግርማቸውን አመሰግናለሁ። የአሜሪካ ድምጽ ራዲዮ የአማርኛው ቋንቋ አገልግሎት በ22 በ25 እና በ31 ሜትር ባንዶች በአጭር ሞገድና እንዲሁም በናይል ሳት በየቀኑ ከምሽቱ 3 ሰዓት ጀምሮ በሚያስተላልፈው ስርጭት ለዛሬ ያዘጋጀውን የአንሳ ፕሮግራም እዚህ ላይ ያበቃ። አስተናጋጃችሁ አሉላ ከበደ ከአቀናባሪያችን ብርሃን ኃይሉና ከዋና አዘጋጇ ትስታበላቸውና ከተቀሩት ባልደረቦቻችን ጋር በዚሁ እንሰናብታለን። ነገ ማክሰኞ ከምሽቱ 3 ሰዓት ላይ ከልዩ ልዩ ፕሮግራሞች ጋር እንመለሳለን። አሁን የትግርኛው ስርጭት ይቀጥላል። በእኔ በኩል ሰላም፣ ደህና ደሩ።
I'm not afraid.